ratirawata. Kopike nyaboriti ni ama waliti debinuti.
ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ታህሳስ 27 2014 ዓመተ ምህረት ስርጭታችን ጀመረ። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ሳዑዲ አረቢያ አስወጥታ ወደ ኢትዮጵያ የመለሰቻቸውን የትግራይ ተወላጅ ስደተኞች የኢትዮጵያ ባለሥልጣናት እያንገላቱና እያሰሩ ናቸው ሲል ሁማን ራይትስ ዋች ዛሬ ባወጣው መግለጫ ከሷል። ከመንግሥቱ ምላሽ ለማግኘት እየጣርን ነው። በዜና ዝርዝር ዘገባውን ይዘናል። ወደ ኢትዮጵያ እየገቡ ያሉ ትውልደ ኢትዮጵያ ወደ ላሊበላና ጦርነት ወዳለፈባቸው አካባቢዎች እየሄዱ ነው። የኢትዮጵያ አየር መንገድ የላሊበላ በረራውን በቀን ወደ 3 ጊዜ አሳድጓል።
በውጭ ጉዳይ ሚኒስቴር ውስጥ ያሉ አምባሳደሮች አሉ። ዲፕሎማ ሰራተኞች በውስጡ ያዘበት ኮንዲሽን አለ። የኢትዮጵያ ተወላጅ ያሉት ግን ከአሜሪካና ከአውሮፓ ሀገራት ይሄንን አፍሪካ ማለት የሀገሬ ናት ኢትዮጵያ ደግሞ ያውም የተገኘንባት ሀገራችን ናት በሚል ስሜት ከብዙ ሀገራት የሌላ ሀገር ዜጎች የመጡበት ኮንዲሽን አለ።
ስሜቱ በጣም ከባድ ነው ለመግለጽ። የእውነት በጣም ኢሞሽናል ነበርን ሁላችንም።
ከተመላሾቹ ድምጾች የተቀነጨበ ነው ያሰማናችሁ። የኦሮሚያ ንግድና ኢንዱስትሪና ቱሪዝም ቢሮዎችም ተመላሾቹን እያስተናገዱ መሆናቸውን ተናግረዋል። በመጽሔት ዘገባዎች አሉን። ዝግጅቶቻችንን ዌብሳይታችን ላይ amharic.voanews.com እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። ፕሮዲውሰሯ ብርሃን ኃይሉ፣ የዌብና ማኅበራዊ መገናኛዎች ፕሮዲውሰር አበባየሁ ገበያው፣ ዋና አዘጋጅ ጽዮን ግርማ ነች። በቅድሚያ የሰዓቱን ዋና ዋና የዓለም ዜና እንስማ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ አምባሳደር ጄፍሪ ፌልትመን ነገ ሐሙስ አዲስ አበባ እንደሚገቡ የውጭ ጉዳይ ሚኒስቴር መስሪያ ቤቱ ቃል አቀባይ ኔድ ፕራይስ ትላንት ማክሰኞ ለጋዜጠኞች በስልክ በሰጡት መግለጫ አስታውቀዋል። ሮይተርስ ዛሬ ባወጣው ዘገባ ደግሞ አምባሳደር ፌልትመን በዚህ ወር ውስጥ 9 ወር ካገለገሉበት የሥራ ኃላፊነት የሚለቁ መሆኑን አስታውቋል። በምትካቸው በቱርክ ከዩናይትድ ስቴትስ አምባሳደርነታቸው በመሰናበት ላይ የሚገኙት አምባሳደር ዴቪድ ስታተርፊልድ እንደሚተኳቸው ሮይተርስ በዘገባው አመልክቷል። አምባሳደር ፌልትመን ወደ ኢትዮጵያ የሚሄዱት በሰላም ድርድር ጉዳይ ላይ ለመነጋገር መሆኑን ኔድ ፕራይስ በትናንቱ መግለጫ አስታውቀዋል። ፌልትመን ወደ ትግራይ ይሄዱ እንደሆነም ፕራይስ ተጠይቀው ለአሁኑ መናገር የሚችሉት አምባሳደሩ የሚሄዱት ከኢትዮጵያ ከፍተኛ ባለስልጣናት ጋር ለመነጋገር መሆኑን አመልክተዋል። በውይይቶቹ ዝርዝር ላይ መናገር የሚችሉት በማጠቃለያው እንደሆነና ዝርዝሩም በጽሑፍ እንደሚያወጡ ገልጸዋል። ጸቡ ፈጥኖ እንዲወገድ፣ እየተካሄደ ያሉት የሰብአዊ መብት ረገጣዎች እና ጥሰቶች እንዲቆሙ፣ ያልተገደበ የሰብአዊ አቅርቦት እንዲኖር፣ ከሰብአዊ እንግልት ሌላ ለአፍሪካ ቀንድም ሰላምና ደህንነት ስጋት በመሆኑ ኢትዮጵያ ውስጥ በግጭቱ መፍትሄ ላይ ድርድር እንዲካሄድ ለረጅም ጊዜ ስናሳስብ ቆይተናል ብለዋል ፕራይስ። አምባሳደር ፌልትመን ኢትዮጵያ ሲገቡም የውይይቱ ይዘት ይሄው እንደሚሆን ገልጸዋል። ዓለም አቀፉ የሰብአዊ መብቶች ድርጅት ሁማን ራይትስ ዋች የኢትዮጵያ ባለስልጣናት በቅርቡ ከሳውዲ አረቢያ ወደ ኢትዮጵያ የተባረሩትን በሺዎች የሚቆጠሩ የትግራይ ተወላጆችን ከሕግ ውጪ በማሰርና በኃይል እንዲሰወሩ በማድረግ እንግልትና በደል ያደርሱባቸዋል ሲል ባወጣው ሪፖርት አስታወቀ። ድርጅቱ ሳውዲ አረቢያ የትግራይ ተወላጅ ስደተኞችን የምትይዝበት አሰቃቂ ሁኔታና በግዳጅ ወደ ኢትዮጵያ መመለሷን እንድታቆም ጠይቋል። ይልቁንም ስደተኞቹ በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን UNHCR ስር ሆነው ድጋፍ እንዲደረግላቸው አሳስቧል። የኢትዮጵያ ባለስልጣናት በተለያዩ ጊዜ ከሳውዲ አረቢያ የሚመጡትን የትግራይ ተወላጆች እየተቀበለ አዲስ አበባ ውስጥ ወደሚገኙ ማስተናገጃዎችና አንዳንዶቹም በህገወጥ መንገድ ወደሚታሰሩባቸው ስፍራዎች እንደሚወስዷቸው አመልክቷል። ወደ ትግራይ የሚጓዙትንም በየኬላ ጣቢያዎቹ በመያዝ የሚያስራቸው ሲሆን በአፋር ከሚገኘው የሰመራ አውሮፕላን ማረፊያ በኩል የሚገቡትንም አፋር ውስጥ ወይም ደቡብ ኢትዮጵያ ወደሚገኙ እስር ቤቶች እንደሚልካቸው አመልክቷል። ድርጅቱ ለተለያዩ የኢትዮጵያ መንግስት ተቋማት ስለ ሁኔታው ጥያቄ ያቀረበ ቢሆንም ምላሽ አለማግኘቱን አስታውቋል። የአሜሪካ ድምፅ እንዲሁም ዓለም አቀፍ ድርጅቱ ስላቀረበው ሪፖርት ከኢትዮጵያ ባለስልጣናት ለማግኘት ያደረገው ሙከራ አልተሳካም። በኢትዮጵያ ለአምስት ወራት ታግዶ የነበረው የኖርዌይ ስደተኞች ካውንስል ኢትዮጵያ ውስጥ የሚሰጠውን የሰብአዊ አገልግሎት መልሶ እንዲጀምር በኢትዮጵያ ባለስልጣናት የተነገረው መሆኑን አስታወቀ። ድርጅቱ በመግለጫው የኢትዮጵያ ሲቪል ማህበረሰብ ድርጅቶች ኤጀንሲ ያሉትን የሰብአዊ ፍላጎቶችና ተደራሽነት እንዲሁም ከድርጅቱ ስራዎች ጋር የተያያዙ በርካታ አስተዳደራዊ ጉዳዮችን በመጥቀስ ባለፈው ሐምሌ የተላለፈው የእግድ ውሳኔ የተነሳ መሆኑን እንዳስታወቀው አመልክቷል። ከተሰማራበት የስራ ዘርፍ ውጪ ተሰማርቷል በሚል የታገደው ድርጅት በተከሰሰባቸው ጉዳዮች ላይ ሙሉ ማብራሪያ ምላሽ የሰጠ መሆኑን ገልጿል። ውሳኔውን ያስተላለፈው የኢትዮጵያ ሲቪል ማህበረሰብ ኤጀንሲ ቦርድም ድርጅቱ ከተከሰሰባቸው ብዙዎቹ ክሶች ነጻ ያደረገው መሆኑን ገልጾ ከብርቱ ማስጠንቀቂያ ጋር እንደ አውሮፓ አቆጣጠር ከታህሳስ 31 ጀምሮ እገዳውን ያነሳ መሆኑን የስደተኞቹ ድርጅት አስታውቋል። የድርጅቱ ዋና ጸሐፊ ጃን ኢንግላንድ በመቶ ሺዎች ለሚቆጠሩና ከፍተኛ ችግር ውስጥ ላሉ ተረጂዎች የምንሰጠውን ሰብአዊ አገልግሎት ለጊዜው አቋርጦ የነበረው እገዳ በመነሳቱ እፎይታን አግኝተናል ብለዋል። ዋና ጸሐፊው ለበርካታ ዓመታት የዘለቀው የሰብአዊ አገልግሎት ስራዎችን በመቀጠል በኢትዮጵያ ውስጥ በተለያዩ ምክንያት ለሚፈናቀሉ ችግረኞች የምንሰጠውን አገልግሎት መጀመር እንፈልጋለን ማለታቸው በመግለጫው ተመልክቷል። በቻይናው የውጭ ጉዳይ ሚኒስትር ዋንግ ዪ የተመራው የልዑካን ቡድን ኤርትራን ለመጎብኘት በዛሬው ዕለት አስመራ መግባቱና ከፕሬዝደንት ኢሳያስ አፈወርቂም ጋር ተገናኝቶ መነጋገሩ ተነገረ። የውጭ ጉዳይ ሚኒስትሩ ዋንግ ዪ ከቻይናው መሪ ፕሬዝደንት ዢ ፒንግ የተላከ መልእክት ለኤርትራው ፕሬዝደንት ኢሳያስ አፈወርቂ ማድረሳቸው የተመለከተ ሲሆን ቻይናና ኤርትራ የጋራ ግንኙነታቸውን ለማጠንከር መስማማታቸው ተገልጿል። የኤርትራው መሪ ቻይናን እንዲጎበኙ ከቻይናው ፕሬዝደንት ጥሪ የተደረገላቸው መሆኑም ከስፍራው በደረሰን ዘገባ ተመልክቷል። በህገወጥ የሰዎች ዝውውር ጋር በተያያዘ የተለያዩ ክሶች በኔዘርላንድ ፖሊሶች ሲታደን የነበረ ጆን ሀብታ አካጆን ወይም ኦባማ እየተባለ በተለያየ ስም ይጠራ የነበረው ጆን ሀብቱ ከኢንተርፖል ጋር በተደረገ ክትትል ባለፈው ሳምንት ኬንያ ውስጥ መያዙ ተሰማ። የደች ዜግነት ያለው ጆን መሰረቱ ከኤርትራ ሲሆን እንግሊዝ አገር ውስጥ ንብረት ያፈራ በኔዘርላንድ ተወንጅሎ በሌለበት በፍርድ ቤት የጥፋተኝነት ውሳኔ የተላለፈበት ሰው መሆኑም ተመልክቷል። የስደተኞች መብት ተሟጋችና የሬዲዮ አዘጋጅ የሆነችው ትውልደ ኤርትራዊት ስዊድናዊት ሜሮን ስጢፋኖስ ለቪኦኤ እንደተናገረችው የጆን መታሰር ለብዙዎቹ ህገወጥ የሰዎች አስተላላፊዎች መልእክት፣ ሰዎችን እያሰቃዩ በየአገሩ በነጻነት ለሚዘዋወሩትም ትምህርት ነው ብላለች። እንደ ሜሮን ገለጻ ጆን በዋነኝነት ኤርትራውያን ስደተኞችን እየተከታተለ ወደ አውሮፓና አሜሪካ አሻግራቸዋለሁ በሚል በነፍስ ወከፍ ወደ $20,000 እየተቀበለ በፊሊፒንስ፣ ማሌዥያ፣ ሲንጋፖር እና ሌሎች የእስያ አገሮች ውስጥ ይጥላቸው እንደነበር ተገልጿል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የኔቶ ዋና ጸሐፊ ጀንስ ስቶልተንበርግ በሚቀጥለው ሳምንት ሩሲያ በዩክሬን ድንበር አቅራቢያ ባከማቸችው ሰራዊት ሳቢያ የተፈጠረው ውጥረት በሚረግብበት ሁኔታ ለመምከር በምዕራባውያን አገር ዲፕሎማቶችና ሩሲያ ባለስልጣናት መካከል የውይይት መድረክ ማዘጋጀታቸው ተገለጠ። የኔቶና ሩሲያ ስብሰባም የሩሲያና የዩናይትድ ስቴትስ ስብሰባ ከተካሄደ ሁለት ቀን በኋላ በሚቀጥለው ሳምንት ረቡዕ ጥር 4 2014 ብራስልስ ውስጥ የሚካሄድ መሆኑ ተነግሯል። ምዕራባውያን አገሮች ወደ 100 ሺህ የሚቆጠር ሰራዊቷን ወደ ዩክሬን ድንበር ያስጠጋችው ሩሲያ የቀድሞዋን የሶቪየት ህብረት ግዛት ዩክሬንን ልትወር ትችላለች በሚል መስጋታቸው ተመልክቷል። ሩሲያ በበኩሏ የምዕራባውያን አገሮች ጦር ስብስብ በሆነው ኔቶ አባል ለመሆን የጠየቀችው ዩክሬን የኔቶ አባል እንዳትሆን የማረጋገጫ ዋስትና እንዲሰጣት ጠይቃለች። ይህ ከሆነ ብቻ ጦሯን ወደ ኋላ የምትስብ መሆኑን አስታውቃለች። ዩናይትድ ስቴትስና ካናዳን ጨምሮ 28 የአውሮፓ አገሮች በድምሩ 30 አገሮች አባል የሆኑበት ኔቶ የአባል አገሮቹ የውጭ ጉዳይ ሚኒስትሮች ከሩሲያ ጋር ስለሚያደርጉት ስብሰባ ለመምከር ከነገ በስቲያ አርብ የቪዲዮ ኮንፈረንስ ማዘጋጀቱን አስታውቋል። የዩናይትድ ስቴትስ ፕሬዚደንት ባይደን ሩሲያ ዩክሬንን የምትወር ቢሆን ወታደራዊ አጸፋ መስጠቱን የማይደግፉ መሆኑን ገልጸው አሜሪካና አጋር አገሮች ጠንካራ የምጣኔ ሀብት ማዕቀብ የሚጥሉ መሆኑን አስታውቀዋል። ሰሜን ኮሪያ ዛሬ ረቡዕ የባሊስቲክ ሚሳይል ጦር መሳሪያ ሙከራ ማድረጓ ተገለጸ። ደቡብ ኮሪያና ጃፓን ይህ የፒዮንግያንግ የዓመቱ የመጀመሪያው የጦር መሳሪያ ሙከራ ነው ብለውታል። ሰሜን ኮሪያ ጃጋንግ ከተባለው ሰሜናዊ ግዛቷ ወደ ምስራቅ የባህር ዳርቻ የላከችው ሚሳኤል 500 ኪሎ ሜትር ያህል የተምዘገዘገ መሆኑን የደቡብ ኮሪያ ጦርና የጃፓን መከላከያ ሚኒስትር ኖቡ ኪሺ አስታውቀዋል። ከሰሜን ኮሪያ በኩል ስለ ሙከራው የተሰጠ ማብራሪያ የለም። ሰሜን ኮሪያ ባለፈው ጥቅምት ካደረገችው ሙከራዋ በኋላ ይህ የመጀመሪያው መሆኑን ተገልጿል። ዩናይትድ ስቴትስ ከሰሜን ኮሪያ ጋር ለመነጋገር ተደጋጋሚ ጥሪ ብታቀርብም ሰሜን ኮሪያ ዩናይትድ ስቴትስ መጀመሪያ የምታራምደውን የጠበኝነት ፖሊሲዋን ማቆም አለባት የሚል ምላሽ መስጠቷ ተመልክቷል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
አመሰግናለሁ ደረጀ ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ታህሳስ 27 2014 ዓ ም ምሽት ፕሮግራም ነው። በዌብሳይታችን amharic.voanews.com በፌስቡክ ላይቭ አት ቪኦኤ አምሃሪክ ስርጭታችንን በቀጥታ ማዳመጥ ይቻላል። ኢንስታግራም እና ዩቲዩብ ላይም አለን። በትዊተርም ሐሳቦቻችሁን አንሸራሽሩ። ቲዩ ያለውን ካቢኔ ማቋቋሙን ኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አስታውቋል።
የትዩ ካቢኔ ጥቅም እዚህ ላይ አማራጭ ሐሳቦችን ይማቅራል። አንድ የፖለቲካ ኃይል በመንግስት ስልጣን ላይ ሲሆን የሚያይበት የራሱ የሆነ አቅጣጫ አለው። ይሄም አማራጭ አለ። እንዲህ ቢታይ የበለጠ በፍጥነት ለውጥ ማምጣት ይቻላል የሚለውን ማሳየት የሚችል አቅጣጫ ማሳየት መቻል ብቻ ሳይሆን ለህዝቡም ያለውን የተለያዩ አማራጮች ማስገንዘብ ይችላል ማለት ነው።
በዲሞክራሲ በተግባር ክፍለ ጊዜ ሙሉውን ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ለገና በዓል ከየሀገሩ የገቡት ትውልደ ኢትዮጵያ ግዩራንና የሀገር ውስጥ ምዕመናን ላሊበላ እየገቡ መሆናቸውን እዚያው የሚገኘው ሪፖርተራችን ኬኔዲ አባተ ተመልክቷል። ሀብታሙ ስዩም ማምሻውን ወደ ኬኔዲ ደውሎ አነጋግሮታል።
እጅግ በጣም አመሰግናለሁ ኬኔዲ አባተ፣ የቪኦኤ ዘጋቢ። በኢትዮጵያ በዛሬው ዕለት እንግዲህ የምትገኘው በታሪካዊቷ የላሊበላ ከተማ ነው። የላሊበላ ከተማ ደግሞ በእጅጉ የምትታወቀው የገና በዓል በድምቀት ከሚከበርባቸው ከተሞች መካከል አንዷ የኢትዮጵያ ከተማ በመሆኗ ነው። የከተማዋ ድባብ ምን ይመስላል ከሚለውን ጀምር እስቲ።
እንግዲህ እንደሚታወቀው የላሊበላ ከተማ የህወሓት ኃይሎች ለቀዋት ከወጡ የአንድ ወር ያክል ቢሆናት ነው። ከሐምሌ መጨረሻዎች ጀምሮ እስከ ህዳር መጨረሻዎች አካባቢ ለአምስት ወራት ያክል የህወሓት ኃይሎች በዚች ከተማና በአካባቢዋ ነበሩ። ገባ ወጣም እያሉ አካባቢዋ እንግዲህ ሐምሌ 25-26 አካባቢ ነው ከከተማዋ እና ከአካባቢው ሙሉ በሙሉ በሚባል ደረጃ የለቀቁት። እንግዲህ እንደሚታወቀው ቀደም ሲል አንተም እንዳነሳኸው ላሊበላ የገና በዓል በድምቀት ከሚከበርባቸው ስፍራዎች አንዷ ነች። እንዲሁም በተለምዶ ለገናን በላሊበላ ጥምቀትን በጎንደር በመባልም ይታወቃል። ከተማዋ እጅግ የገና በዓል በድምቀት የሚከበርባት እንደመሆኑ ማለት ነው። እንደሚታወቀው የወጥ አለቶች የተፈለፈሉ አብያተ ክርስቲያናትም የሚገኙባት ከተማ እንደመሆኗ በርካታ ጎብኚዎች በከተማዋ መጥተው በተለይ የገና በዓልን በዚች ከተማ እንደሚያከብሩ ይታወቃል። እንግዲህ በዛሬው ዕለትም እኛ ከአዲስ አበባ ተነስተን በምንመጣበት ሰዓት አውሮፕላኑ ሙሉ በሆነ ደረጃ ነበር ሰው ጭኖ ሲመጣ የነበረው። ከነዚያ መካከል አብዛኛው ዳያስፖራዎች ናቸው። እዛው አውሮፕላን ውስጥም ሳናግራቸው ነበር እጅግ በጣም ደስተኛ እንደሆኑ ነግረውኛል። በዚህ ሁኔታ የገናን በዓል በላሊበላ እናከብራለን ብለው ይጠብቁ እንዳልነበር ነግረውኛል። ከዛ ባለፈ እንግዲህ ከሌሎች የሀገሪቱ ክፍሎችም ወደ ከተማዋ ሲመጡ የነበሩ እንግዶችን አግኝቻለሁ። ከነዚህ መካከል ከጎንደር የመጡ ይገኙበታል። እስኪ የእነሱን አስተያየት በጥቂቱ ሰምተን እንመለስ።
ስሜ ትዕግስት አለባቸው የምባላለሁ። የመጣሁት ከጎንደር ነው። የመጣንበት ምክንያት በዓልን ለማክበር ነው። በዛውም ደግሞ የተጎዳውን አካል ለማየት። በዚህ አጋጣሚ ደስ ብሎኛል። አክብሬ አላውቅም። ዛሬ ነው የመጣሁት ይህን ጉዳይም ለማየት። ሁሉንም ነገር በቲቪ ስናየው ስለነበረ ይህን ለማየት ነው የመጣ ነው ለመጎብኘት። እንኳን በሰላም አደረሰን። ይሄ ቀን ይመጣል ብለን እንኳን አልተስፋ ጠበቅንም ነበር።
ስሜ ጌቱ ያልነው እባላለሁ። የመጣሁት ከማዕከላዊ ጎንደር ምስራቅ ደንቢያ አይምባ ከተማ ነች። የመጣሁበት ሁለት አጋጣሚዎች ለማየት ነው። አንደኛው በጦርነት የተጎዱን አካባቢዎች የተጎዱ ማህበረሰባችን ለማየት ነው። የደረሰብን በአማራ የደረሰውን ግፍ እሱን ለማየት ነው አንደኛው። ሁለተኛው ደግሞ ሃይማኖታዊ በዓሉን ለማክበር ነው። በነገራችን ለመጀመሪያ ጊዜ የምመጣው አስቤበትም አልነበረም። ዞሮ ዞሮ ግን አሁን ላይ ያለውን አጋጣሚ ተጠቅሞ እነዚህም እንዳልኩ አጋጣሚን ለማየትና ያለውን ነገር ለመቆየት ነው።
እንግዲህ ቀደም ብለህም ጠቅሰኸዋል፣ ላሊበላ ለበርካታ ወራት ጦርነት ሲካሄድባቸው ከነበሩ ከተሞች መካከል አንዷ ናት። የተኩስ ልውውጡ ጋብ ካለ ገና አንድ ወር ቢጠጋው ነው። ይህ ሁሉ ባለበት ሁኔታ ሰዎች ለጉብኝት ወደዛ ከተማ ለማምራት ለምንድን ነው የፈለጉ?
ጥሩ እንግዲህ ሀብታሙ፣ እንደሚታወቀው የጠቅላይ ሚኒስትሩ ጥሪ ይታወቃል። በውጭ የሚገኙ ዳያስፖራዎች እንዲሁም ደግሞ የሌሎች አገራት ጎብኚዎች፣ የኢትዮጵያ ወዳጆች ያሏቸው በኢትዮጵያ መጥተው ጉብኝት እንዲያደርጉና በተለይም እነ ላሊበላን እና የመሳሰሉትን እንዲጎበኙ የገና በዓልን በተለይ በከተማዋ እንዲያከብሩ ያደረጉት ጥሪ ይታወቃል። እንግዲህ በዋናነት ዳያስፖራዎችም ሌሎችም የህብረተሰብ ክፍሎች ይህንን ጥሪ በመቀበል ነው ወደ ከተማዋ የሚመጡበት ምክንያት ማለት ነው። ከዚያም ባለፈ እንግዲህ የለመዱትን ነገር አለ። ሃይማኖታዊ በዓላትን በተለይም የገና በዓልን በላሊበላ ማሳለፍ የለመዱት በመሆኑ በዚህ ምክንያት እንደሚመጡም ነው የሚናገሩት ማለት ነው። ከላሊበላና አካባቢው ሰላም መሆኑን ለዓለም ህብረተሰብ ማሳየት ስለምንፈልግም ነው የመጣ ነው ወደ ላሊበላ መምጣትን የመረጥ ነው የሚል አስተያየት እየሰጡኝ ያሉ። እንግዲህ ከዛ ባለፈ የአማራ ክልል የባህልና ቱሪዝም ቢሮ ኃላፊ አቶ ጣሂር መሐመድን አናግሬያቸው ነበር። እዚሁ ላሊበላ ከተማ ውስጥ አግኝቻቸው እርሳቸውም እንግዲህ የሚሉት እጅግ በርካታ ጎብኚዎች እንደሚመጡ ነው የነገሩኝ። እኔም እንደተመለከትኩት በርካታ ጎብኚዎች በከተማዋ እየተንቀሳቀሱ ነው የሚገኙት። ምንም እንኳን በከተማዋ የተለያዩ የመሰረተ ልማቶች አሁንም አገልግሎት ባይሰጡም መብራትን ጨምሮ የኢንተርኔት አገልግሎት ማግኘት ይቻላል። ከዛ ባለፈ የመብራት አገልግሎት ግን እስካሁን ድረስ በከተማዋ መመለስ አልቻለም። ከዚያም ጋር በተያያዘ የምሽቱ ድባብ በላሊበላ ያን ያክል ደማቅ የሚባል አይደለም። ከዛ ባለፈ ግን በርካታ ጎብኚዎች አሁንም እየገቡ ነው የሚገኙት። ጋሸን አካባቢ አቅንተን ነበር፣ ከላሊበላ 64 ኪሎ ሜትር ያክል ርቀት ላይ የሚገኝ ከዛ ከተማም ጭምር በእግራቸው ጭምር የሚመጡ የሃይማኖት ተጓዦችን ወይም ደግሞ በዓሉን ለማክበር ወደ ከተማዋ የሚመጡ ጎብኚዎችን መታዘብ ችለናል ማለት ነው።
እጅግ በጣም አመሰግናለሁ። ኬኔዲ አባተ የቪኦኤ ዘጋቢ፣ በላሊበላ ከተማ ውስጥ ትገኛለህ። በታሪካዊቷ የላሊበላ ከተማ የዘንድሮው የገና በዓል አከባበር ምን እንደሚመስል ነገና ከነገ ወዲያ ባሉ ዝግጅቶቻችን መካከል በድምፅና በቪዲዮ የታገዙ ዘገባዎችን እንደምትልክልን እገምታለሁ። ለአሁኑ በእጅጉ ነው የማመሰግነው። መልካም ምሽት ይሁንልህ።
አመሰግናለሁ ሀብታሙ። መልካም ጊዜ።
አመሰግናለሁ ኬኔዲንና ሀብታሙን። ተከታዩም ዘገባ እዚያው አካባቢ ያቆየናል። ከ150 በላይ የሚሆኑ የዳያስፖራ ማኅበረሰብ አባላት፣ ዲፕሎማቶችና የውጭ መገናኛ ብዙሃን ባልደረቦች የሚገኙባቸው ቡድኖች በጦርነቱ ጉዳት የደረሰባቸውን የአፋርና የአማራ አካባቢዎች ጎብኝተዋል። በመልሶ ማቋቋሙ ሥራ ውስጥ እንደሚሳተፉና ወደ የመጡበት ሲመለሱም የደረሰውን ጉዳት ዓለም አቀፉ ማኅበረሰብ እንዲገነዘብ ለማድረግ እንደሚጥሩ ገልጸዋል። መስፍን አራጌ ዝርዝር አለው።
በከፍተኛ የመንግስት አመራሮች አቀባበል የታጀበው የአፋር ጉብኝት በጦርነቱ ጉዳት ደርሶባቸው በተለያዩ መጠለያ ተቋማት የተጠለሉ ተፈናቃዮችን ጎብኝቷል። በጦርነቱ የህወሓት ኃይሎች ዘረፋና ውድመት ፈጽመውባቸዋል የተባሉ ተቋማትን ቃኝተዋል። እንደ ውጭ ጉዳይ ሚኒስትር የዲያስፖራ ኤጀንሲ ዲፕሎማትና የጉብኝቱ አስተባባሪ ደጉ ደስታ መግለጫ፣
በውጭ ጉዳይ ሚኒስቴር ውስጥ ያሉት አምባሳደሮች አሉ፣ ዲፕሎማ ሰራተኞች በውስጡ የያዘበት ኮንዲሽን አለ። የኢትዮጵያ ተወላጅ ያልሆኑት ግን ከአሜሪካና ከአውሮፓ ሀገራት ይህንን አፍሪካ ማለት ይህ ሀገሬ ናት፣ ኢትዮጵያ ደግሞ ያውም የተገኘንባት ሀገራችን ናት በሚል ስሜት ከብዙ ሀገራት የሌላ ሀገር ዜጎች የመጡበት ኮንዲሽን አለ። እንደዚሁም ደግሞ በኡጋንዳ የኢትዮጵያ አምባሳደር በሳቸው የሚመራ የጋዜጠኞች ማህበራት በርካታ ሰዎች ናቸው የተገኙት። በአጠቃላይ ማለት
በአካባቢው የደረሰውን ውድመት ብቻ ሳይሆን የኢንቨስትመንት አማራጮች የተመለከቱት ጉብኞቹ ዛሬ በደሴ ከተማ የህወሓት ኃይሎች ጉዳትና ዘረፋ ፈጽመውባቸዋል በሚባሉት ቦሩ ሜዳና ደሴ ሪፈራል ሆስፒታሎች እንዲሁም በወሎ ዩኒቨርሲቲ ደሴ ግቢ ቆይታ አድርገዋል። ከአሜሪካ ሎስ አንጀለስ የመጡትና የህግ የዓለም አቀፍ ፖሊሲና የትምህርት ባለሙያ የሆኑት ዶክተር ታዲዮስ በላይ በንጹሐን ዜጎች ላይ የደረሰው ሞት፣ አካል ጉዳትና መፈናቀል፣ በአገልግሎት ሰጪ ተቋማትም ላይ የተፈጠረው ዘረፋና ውድመት ስሜት የሚጎዳ ነው ሲሉ ነበር የገለጹት።
ስሜቱ በጣም ከባድ ነው ለመግለጽ። የእውነት በጣም ኢሞሽናል ነበርን ሁላችንም። ኦፍኮርስ ይሄ ነገር እዛ ሁነን በቴሌቪዥን በቪዲዮ በፎቶ መልክ አይተነዋል። ይችላል። ነገር ግን ደግሞ እዚህ መተህ ደግሞ ስታየው ወገናችን ላይ እዚህ ምንም የሌለበት ፖለቲካ ውስጥ የሌሉበት ገበሬውን አፈናቅለው አርብቶ አደሩን አፈናቅለው ሜዳ ላይ ነው ጥለውት የሄዱት። ንብረቶች ተዘርፈው እነዚህ የመንግስት ተቋማትም ቢሆኑ የሚያገለግሉት ህዝብን ነው፣ ምስኪኑን ህዝብ፣ ይህንን ደሃ ህዝብ ነው እያገለገሉ ያሉት እና በዚህ ደረጃ እንደዚህ በጣም እጅግ በጣም አሰቃቂ የሆነ በጣም አጸያፊ የሆነ ድርጊት ሰርተው በመሄዳቸው የእውነት በጣም ሁላችንም ተሰምቶናል። በጣም እጅግ በጣም አዝነናል።
በፈረንሳይ ሀገር ፓሪስ ከተማ ውስጥ በዩኒቨርሲቲ መምህርነት የሚያገለግሉት ፕሮፌሰር ብዙነሽ ታምሩም በተለይ በወሎ ዩኒቨርሲቲ ላይ የደረሰውን ጉዳት የሚያስቆጭ ነው ይላሉ።
እኔ እንግዲህ ዩኒቨርሲቲ ፕሮፌሰር ከሆንኩ ድረስ ዩኒቨርሲቲው በጣም ነክቶኛል እና ትንሽም ወደ ስሜታዊነት የሚያስገብቶኛል። ግን አሁንም ቢሆን መረጋጋት ያስፈልጋል። ለምን ስሜታዊነት ጥቅም የለውም። ይሄ ያየነው ተቋም ዩኒቨርሲቲ ወደ 39,000 ተማሪ የሚያስተናግድ ነው። 39,000 ተማሪ ስራ ፈቶ ተቀምጧል ማለት ነው። አስተማሪ መማር ማስተማር ሁሉ ሂደቱ ቆሟል፣ ሪሰርቹ ቆሟል ማለት ነው። ይሄ ደግሞ ጥሩ አይደለም። ይሄ ደግሞ የወሎ ዩኒቨርሲቲ በጣም ከኢትዮጵያ በሙሉ ለሚመጡ ተማሪዎች ትሬኒንግ የሚሰጥ ነው። ከሁሉም ሲል ከትግራይም የመጡ ብዙ ልጆች የሚማሩበት ስለሆነ ይሄን ነገር ተረጋግተን ነው ማየት ያለበት።
ግን ትምህርት ማለት አጥፊ ተግባራትን እንዳይደገሙ ማድረግ ነውና ከቁዘማ ወጥቶ ሁሉም የመፍትሄ አካል ሊሆን ይገባዋል ሲሉ መልእክት አስተላልፈዋል።
ትምህርት ማለት ምንድን ነው? እዚህም አሁን የደረስንበት እዚህ የምናየውን ውድመት ከአሁን ወዲያ እንዴት ነው ኖ ሞር የሚባል አይደለ መፈክሩ? እንዲህ ቦታ እንዳንደርስ እንዴት ነው አብረን የምንኖረው? እንዴት እንደዚህ ለፓብሊክ የሚሆኑ ዩኒቨርሲቲዎች፣ የጤና ተቋሞች የማትወድም ኢትዮጵያ የሚሆን ሎንግ ተርም ያስፈልጋል።
ዶክተር ታዲዮስ በበኩላቸው ያልተነገረውን ታሪክ የመንገር ኃላፊነት እንዳለባቸው ያስገነዘበ ጉብኝት እንደነበር ገልጸዋል።
እኔ ወክዬ የመጣሁት የኢትዮጵያን ፓብሊክ ዲፕሎማሲ ኔትወርክ የሚባል ነው። ሎስ አንጀለስ አካባቢ እንደዚሁም ወደ 13-14 ስቴቶች ጋር ነው የምንሰራው አሜሪካ ውስጥ። ሰው የሚጠበቀው እንግዲህ ብዙ ነው። ዲያስፖራ በብዙ መልኩ በብዙ አይነት ተቃውሞ በማሰማት የተለያዩ የኮንግረስ አባላቶች ሊሆኑ ይችላሉ፣ የሴኔት አባላቶች ሊሆኑ ይችላሉ። እነሱ ኢትዮጵያ ውስጥ ያለው እውነታ አትሊስት የእኛንም እንኳ ድምፅ ስሙ፣ መሬት ላይ ያለውን ነገር ይዘን እንሄዳለን፣ ተወካዮቻችን እናሳያለን። ተጎጂዎቹ እኛ ነን፣ የእኛ ወገኖች ናቸው የተፈናቀሉ። ትምህርት ቤቱ የፈረሰው እኛ ጋ ነው፣ ሆስፒታሉ የፈረሰው እኛ ጋ ነው። ስለዚህ ይህንን ተመልከቱ። ይህንም ደግሞ በማገዝ በኩል ደግሞ የአሜሪካ መንግስት አስተዋጽኦ እዛ ውስጥ መካተት መቻል አለበት። ኢትዮጵያ ውስጥ ያለውን ሁኔታ በተንሸዋረረ መልኩ የተረዱበትን መንገድ ማስተካከል አለባቸው።
በመልሶ ግንባታውም ላይ በገንዘብ በማቴሪያል በሀሳብና በሌሎች አስፈላጊ በሆኑ ጉዳዮች ሁሉ ለመደገፍ ዝግጁነታቸውን አረጋግጠዋል። ከአሜሪካን ሎስ አንጀለስ የመጡት ዶክተር ሊ ሴንኪስካ የኢትዮጵያ መንግስት ያስተላለፈውን ጥሪ ተቀብለው እንደ ሀገር ወደ ኢትዮጵያ፣ እንደ አህጉር ወደ አፍሪካ ለመጀመሪያ ጊዜ ነው የመጡት። የደረሰውን ጉዳት አሳዛኝ ሲሉ የገለጹት ዶክተር ሊ ወደ ሀገራቸው ሲመለሱ የደረሰውን ጉዳት ለዓለም አሳውቃለሁ ነው ያሉት።
My contribution is to inform those back in the United States what's going on as a result of US intervention.
የኔ ድርሻ የሚሆነው በአሜሪካ ጣልቃ ገብነት የደረሰውን ሁሉ አሜሪካን ለሚገኙት ማስረዳት ነው። በግሌ ከመልሶ መገንባት ተግባሩ ባለፈ በአፍሪካውያን ዲያስፖራ ማህበረሰብና አፍሪካ ውስጥ በሚኖሩ አፍሪካውያን መካከል ያለው መተባበር እንዲቀጥል እፈልጋለሁ። በዚህ መልኩ ነውና እንዲህ አይነቱን ጥፋት መከላከል የሚቻለው። እንዲያ ካልሆነ ግን በየጊዜው እናለማለን፣ በየጊዜው ይጠፋል። በምንኖርባት ሀገር ያለው መንግስት የእኛነታችን መገኛ የሆነችውን አፍሪካን እንዲያጠፋ መፍቀድ የለብንም።
You know, we can't allow the governments in which we live to continue to destroy our homeland, which is the African continent.
በውጭ ጉዳይ ሚኒስቴር የዲያስፖራ ኤጀንሲ ዲፕሎማትና የጉብኝቱ አስተባባሪ ደጉ ደስታ ጉብኝቱ ከተያዘለት ዓላማ አንጻር በተለይ በጦርነቱ ጉዳት የደረሰባቸውን አካባቢዎችንና ሕዝቦችን ችግር በማሳየቱ ረገድ የተሳካ እንደነበረ ነው የተናገሩት።
እዚህ ምንም እንኳን በቁጥር ውስን ይሁን እንጂ ዲያስፖራዎቹ ሌሎች ሀገራት ሚዲያዎችም የተገኙበት አጋጣሚዎች ነበሩና በላይቭም በምንም በርከት ያሉ ስራዎችን ለዓለማት እየሰሩ ስለነበረ አንደኛ እዚህ ሆኖ የቤት ስራውን እየወሰደ ያለበት ኮንዲሽን አለ። በግል ራሱ እዚህ ሆስፒታል ላይ እኔ ካሁኑ በኋላ ቲም አዋቅሬ በእኔ በኩል ያሉትን በአሜሪካ አውሮፓ ላይ ያሉትን ሶሳይቲን እያነሳሳው እኔ በግል ይሄን ሰራለሁ፣ እንዲህ አይነት የነበሩ ስሜቶችን ላይ ለማየት ሞክረናል ማለት ነው።
ጎብኚዎቹ ነገ በኮምቦልቻ ከተማ በመሰረተ ልማትና ተቋማት ላይ የደረሰውን ጉዳት ከተመለከቱ በኋላ ጉብኝታቸውን እንደሚያጠናቅቁ ነው የደረሰን መረጃ የሚያመለክተው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
አመሰግናለሁ መስፍን። ወደ ተከታዩ ዘገባ እንሸጋገር። የኦሮሚያ ቱሪዝም ኮሚሽንና የክልሉ ኢንቨስትመንት ቢሮ ከመላው ዓለም እየገቡ ያሉ ትውልደ ኢትዮጵያን ለማስተናገድ ዝግጁ መሆናቸውን ገልጸዋል። ክልሉን ለመጎብኘት ለሚፈልጉት በአራት ከተሞች ዝግጅቶችን ማቀዱን የቱሪዝም ኮሚሽኑ ያሳወቀ ሲሆን የኢንቨስትመንት ቢሮው ደግሞ አጋጣሚው በመዋዕለ ንዋይ ፍሰትና ልማት ውስጥ ኦሮሚያ ውስጥ ያለውን የዳያስፖራ ማህበረሰብ ተሳትፎ ያሳድጋል ብሎ እንደሚያምን አመልክቷል። ገልሞ ዳዊት ተጨማሪ አለው።
ጠቅላይ ሚኒስትሩ ያስተላለፉትን ጥሪ ተቀብለው ወደ ሀገር እየመጡ ላሉ ትውልደ ኢትዮጵያውያን የኢንቨስትመንት እንዲሁም የቱሪዝም ተሳትፎ ዝግጅቶች እየተደረጉ መሆናቸውን የኦሮሚያ ቱሪዝም ኮሚሽንና የኦሮሚያ ኢንቨስትመንት ቢሮ ገልጸዋል። ወይዘሮ ሰናይት መቤት የኦሮሚያ ኢንቨስትመንትና ኢንዱስትሪ ቢሮ ምክትል ኃላፊ እንዲሁም የቢሮው የማስታወቂያ ዘርፍ ኃላፊ ናት።
የኛ ቢሮ የኢንቨስትመንትና ኢንዱስትሪ ቢሮ የኦሮሚያ ማለት ነው፣ ጀንበሪ 13 ላይ ፕሮግራም ይኖረናል። ፕሮግራሙም ሀገር ውስጥ ያሉ ኢንቨስተሮችን በርካታ ስራ እየሰሩ ያሉትን በርካታ የስራ እድል የፈጠሩትን እና ለሀገርም ገቢ እያስገኙ ያሉትን ዲያስፖራዎች ከነዛም ውስጥ ኦሮሞስት ጥቂቶችን በመምረጥ ያ ማለት ምን ማለት ነው በክልላችን ኦሮሞስ ወደ 17,000 አካባቢ የሚጠጋ የኢንቨስትመንት ፕሮጀክት አለ። ስለዚህ ከነዚህ ፕሮጀክቶች መካከል የተመረጡትን በስራ ፈጠራ መልካም ተመክሮን ወደ ሀገራቸው በማምጣት ትላልቅ ገቢን ለሀገር ከማስገኘት አንጻር ብዙ ስራ እየሰሩ ያሉትን ባለሀብቶች እንደ ምሳሌ የተወሰኑትን በመውሰድ በተጨማሪም አሁን የሚመጡትን ዲያስፖራዎችም እንደዚሁ በተለያየ መስፈርት በመምረጥ ኦንላይን ሬጅስትሬሽን እያካሄድን ነበረ። ሰው እዛ ላይ ክራይቴሪያዎች አሉ። ለምሳሌ ኢንቨስት ማድረግ የሚፈልግ ዝግጁ የሆነ ምን ያህል ካፒታል አላችሁ፣ እንደዚህ እንደዚህ የሚል ፕላትፎርም አዘጋጅተን ኦንላይን ሬጅስትሬሽን ነበር። ሰው በዛም የሚመረጡትን የተወሰኑትን በመምረጥ ከመንግስት አካላትም እና ተጠሪ ተቋማትም ይኖራሉ። ከዚህ ጋር ተያይዘው ደግሞ ባለድርሻ አካላት የሚባሉትን በመጋበዝ እዛ ላይም ውይይት የሚደረግ እና የተወሰነ ቢያንስ ኦሮሚያ ክልል ያለውን የኢንቨስትመንት አማራጮች እና የኢንቨስትመንት ምቹ ሁኔታዎችን ለማስገንዘብ ለማሳወቅ እንጥራለን ማለት ነው።
ወይዘሮ ሰናይት በኦሮሚያ እየተከናወኑ ካሉት 17,000 የኢንቨስትመንት ፕሮጀክቶች 3% በዳያስፖራው የተያዙ ናቸው ብለዋል።
3% ስንል ፐርሰንቱ ነው እንጂ ቁጥሩ 3 አይደለም። ያው በርካታ ሰዎች በርካታ ፕሮጀክቶች አሉ ማለት ነው ከዛ ጀርባ። ይሁንና ግን ቁጥሩ አነስ ማለቱ ደግሞ ምን ያሳያል ሲባል ምናልባትም እንግዲህ አሁን ለምሳሌ እንደተደረገው ዲያስፖራውን ብቻ ኮንሲደር የሚያደርጉ እነሱን በደንብ ኢኒሽት የሚያደርግ እንደዚህ አይነት ፕላትፎርሞች ሜቢ ለየት ባለመንገድ ባለመኖሩም ሊሆን ይችላል። ያው ኢንቨስትመንት ደግሞ አሰራሩን ፈቃድ አሰጣጥኑን ብዙ ነገሩን ስታይ ባለሀብቱ ራሱ መጥቶ ተከታትሎ እንደዚህ እንደዚህ ነበር ነገር ስለነበረ እነሱ ደግሞ ያንን ለማድረግ እንዳልኩ ከሀገር ውጭ ስለሆኑ እንግዲህ እንደዚህ እነዚህ ማነቆች ተጨምሮ ሌሎች በርካታ ምክንያቶች ኖረውበት ከሌሎቹ ፐርሰንቶች አነስ ያለ ነው። ይሁንና ግን አሁን እኛ የምናስበው አሁን የተደረገው በክቡር ጠቅላይ ሚኒስትሩ የተደረገው ጥሪ እና እነሱም ደግሞ በዚህ ልክ ተቀብለው መምጣት ብዙ ነገሮችን ይቀይራል ብለን እናስባለን።
ወይዘሮ ስናይት ክልሉ የዲያስፖራ ኢንቨስትመንት ተሳትፎን ለመጨመር የአንድ መስኮት አገልግሎት የተባለን አሰራር መተግበሩን ገልጸው አቅሙና ፍላጎቱ ያላቸው ሰዎች ካሉበት ሆነው አማራጮችን እንዲያገኙ በድረገጽ መረጃ የማጋራት ስራም ተጀምረዋል ብለዋል። የኦሮሚያ ቱሪዝም ኮሚሽንም ለዚሁ ጥሪ ዝግጅት ማድረጉን ገልጿል። ወጣት አብዱ ገልገሉ የኦሮሚያ ቱሪዝም ኮሚሽን የገበያና ማስታወቂያ ዘርፍ ኃላፊ ነው።
እኛ እንደ ኦሮሚያ እያዘጋጀን ያለ ነው ኢቨንቶች አሉን። በቅርብ ጊዜ ሶስት ከተሞች ላይ እናዘጋጃለን። ለምሳሌ አንዱ ጅማ ያው ሳውዝ ዌስት ኦሮሚያ ያለው፣ ዛሬ ደግሞ የኮፊ ሩት አለ። ብዙ የኢንቨስትመንት ኦፖርቹኒቲዎች አሉ። ትንሽ ዝቅ ስትል ደግሞ የባቡር ስጥ እርሻዎች አሉ። የቡና ሁሉም ነገር እዛ አካባቢ ለኢንቨስትመንት አመቺ ነገሮች ብዙ ስላሉ ከኢንቨስትመንት ጋር በተያያዘ እዛ አካባቢ ላይ ትልቅ የኤግዚቢሽን ዝግጅት እያዘጋጀ ነው። ሌላው ደግሞ የሪፍት ቫሊ አካባቢ ያለው ባቱ ላይ የምናዘጋጀው የጥምቀትንም በዓል አስመልክቶ ጥምቀትም እየመጣ ስለሆነ ጥምቀት በዓልን እዛ የምናሳልፍ እንደ ኢትዮጵያ ውሃ ላይ ጥምቀት ከሚከበራባቸው ያያዎች አንዱ የባቱ ሀይቅ ላይ ነው። ባቱ ከተማ ላይ ኢቨንት አለ፣ 10 ቀን የሚቆይ ማለት ነው። እነዛውም አዳማ ላይ የዌልካሚንግ ኢቨንት ይኖረናል እና እዚህ ላይ ከተለያዩ የቱሪዝም ስቴክሆልደሮች ከመንግስት ተቋማት ጋር ሆነን በጋራ እየሰራን ነው።
ወጣት አብዱ ገልገለው ቦታዎቹ የተመረጡበትን ምክንያትም ያብራራል።
አንደኛ ከአዲስ አበባ ያላቸው ርቀት በጣም ቅርብ ነው። ሁለቱ ከተሞች ሰዎች ለማደሪያ የማይቸገሩባቸው ቦታ ናቸው። አዳማን ብትል ብዙ የሚካ ችግር ያለባት ከተማ ናት። ከአዲስ አበባ ብዙ ርቀት አላችም፣ ሰው ውሎ መምጣት ይችላል። ሁለተኛ ደግሞ ባቱ አካባቢም ከፊንፊኔ ብዙ ርቀት የለውም። እዛ አካባቢ ደግሞ ላንጋኖ የተለያዩ ወደ ዝክስትን ደግሞ ወደ ሻሸመኔ ባቱ ራሱ ቢሾፍቱም ስላለ ለማደሪያ የምንቸገርባቸው ኤሪያዎች አሉ። በዛ ነው የመረጥ ነው ማለት ነው።
የኦሮሚያ ቱሪዝም ኮሚሽን የገበያና ማስታወቂያ ዘርፍ ኃላፊ ወጣት አብዱ ገልገለው በዚህ ሂደት ተጠቃሚ የሆኑትን እንደ ሆቴል እንዲሁም አስጎብኚ ድርጅቶች ባለቤቶች ጋር ምክክር መደረጉን ገልጸው እነሱም ለተጠቃሚዎች የአገልግሎት የዋጋ ቅናሽ ያድርጉ ዘንድ ከስምምነት ተደርሰዋል ብለዋል። ኦሮሚያ ቱሪዝም ኮሚሽን በአዳማ፣ በጅማ አባጅፋርና በባቱ እንደሚከናወኑ የገለጸው የጎብኚዎች መርሃ ግብሮችም በቅርቡ ይፋ እንደሚደረጉ ተናግረዋል። ለአሜሪካ ድምጽ ገልሙ ዳዊት ከአዳማ።
አመሰግናለሁ ገልሞ። ተከታዩ ዘገባ ወደ ዩናይትድ ስቴትስ ይወስደናል። ኦሚክሮንን ለመዋጋት አስተዳደራቸው ተጨማሪ 10 ሚሊዮን የሚዋጥ የፋይዘር የኮቪድ-19 መድኃኒት ፓክስላቪድ እንዲሸምት ፕሬዚደንት ጆ ባይደን ትዕዛዝ ሰጥተዋል። ይህም የመድኃኒቱን ብዛት 20 ሚሊዮን እንደሚያደርሰው ታውቋል። ፕሬዚደንቱ የምዕራቡን ዓለም ገናና የዘመን መለወጫ በዓላትን ተከትሎ የኮቪድ-19 ስርጭት ማሻቀቡን በተመለከተ ትናንት ማክሰኞ ንግግር አድርገዋል። የዋይት ሃውስ ቢሮአችን ኃላፊ ፓትሲ ዊዳኩስ ዋራን ዘገባ ኤደን ገረመው ታቀርበዋለች።
የዋሽንግተን ዲሲ ነዋሪዎች በዚህ ሳምንት መግቢያ ላይ የጣለውን በረዶ ተከትሎ በበረዶ ኳሶች ለመጫወት ወደ ደጅ ወጥተዋል። ይህም የመደበኛ ህይወት ምልክት ተደርጎ ቢወሰድም በዩናይትድ ስቴትስ የኦሚክሮን ዝርያ ስርጭት በእጅጉ ተስፋፍቷል። እንደ ጆን ሆፕኪንስ ዩኒቨርሲቲ ከሆነም ሰኞ ዕለት ዩናይትድ ስቴትስ በዓለም በ24 ሰዓት ጊዜ ውስጥ 1 ሚሊዮን ተጠቂዎችን በመመዝገብ ክብረ ወሰን ሰብራለች። ፕሬዚዳንት ጆ ባይደንም በትናንትናው �ዕለት ይህን ተከትሎ አዲስ መመሪያ ማስተላለፋቸውን አስታውቀዋል።
ዛሬ ቡድኖቼ ከፋይዘር ጋር አብረው እንዲሰሩና ቀድሞ በታዘዘው ላይ ሌላ 10 ሚሊዮን የኮቪድ ክትባት በመጨመር ከወር በፊት ለማድረስ እንዲሰሩ አዝዣለሁ።
ማክሰኞ ዕለት የባይደን አስተዳደር ከፋይዘር ተጨማሪ የኮቪድ-19 ክትባቶችን በመግዛትና ሶስተኛ ዙር ክትባቶችን በሰፊው በማቅረብ ኦሚክሮን የተሰኘውን ዝርያ ለመዋጋት ያቀደበትን ስልት ይፋ አድርጓል። በተለይም ደግሞ አሜሪካውያን ምርመራ ለማድረግ ረጃጅም ሰልፎችን መሰለፋቸውን ተከትሎ ፕሬዝዳንቱ በምርት አቅርቦት እጥረትና መጓተት ምክንያት ሲተቹ ቆይቷል። የባይደን አስተዳደር በነጻ በየመኖሪያ ቤቱ ስለሚደረጉ የኮቪድ-19 መመርመሪያዎች መመሪያ እስካሁን ድረስ አልሰጠም። ይሁንና የኦሚክሮን ስርጭትን ለመገደብና ሆስፒታል የሚገቡ ሰዎች ቁጥሩንም ለመቀነስ ምርመራ አስፈላጊ መሆኑን የቫንደርቪልት ዩኒቨርሲቲ የሕክምና ትምህርት ቤት የተላላፊ በሽታዎች ፕሮፌሰር የሆኑት ዶክተር ዊሊያም ሻፍነር ያስረዳሉ።
የዚህን እጅግ አደገኛ የሆነ ቫይረስ ስርጭትን ለመቆጣጠር ማድረግ የቻልነው ነገር የለም። ህመሙ አነስተኛ ከሆነ ከቻላችሁት፣ ከተቋቋማችሁት ወደ ሆስፒታል ማቅናቱን ልንቋቋመው እንችላለን።
ብዙ ምርምሮችም ኦሚክሮን የተሰኘው የኮቪድ-19 ዝርያ ምልክቶቹ ለዘብተኛ እንደሆኑና ስርጭቱ ቢጨምርም የሞት መጠኑ ግን በአንዳንድ ቦታዎች መቀነሱን ያሳያሉ። አብዲ ማህሙድ የዓለም የጤና ድርጅት የድንገተኛ ጉዳዮች ስራ አስኪያጅ ናቸው።
እጅግ ብዙ ጥናቶች ኦሚክሮን የላይኛውን የሰውነት ክፍል ብቻ እንደሚያጠቃ እያሳዩ ነው። ማለትም እንደ ሌሎች ቫይረሶች ሳምባን በማጥቃት ለሳምባ ምች ያጋልጥም ማለት ነው። ይሄ መልካም ዜና ነው። ነገር ግን ሌሎች ተጨማሪ ጥናቶችን ማድረግ አለብን።
ዩናይትድ ስቴትስ እስካሁን ድረስ 315 ሚሊዮን ክትባቶችን ለዓለም የለገሰች ሲሆን በአጠቃላይ 1.2 ቢሊዮን ክትባቶችን እንደምትለግስም ቃል ገብታለች። ይሁንና ባለሙያዎች ባለጸጋዎቹ ሀገራት ዓለም በሙሉ ክትባቱን አግኝቶ የአዳዲስ የቫይረሱ ዝርያዎች ስርጭትን ለማስቆም በቂ የሆነ ድጋፍ እያደረጉ አይደለም ይላሉ። ከነዚህ ባለሙያዎች መካከል አንዱ የሆኑት በባይለር የሕክምና ኮሌጅ የብሔራዊ የምድር ወገብ በሽታዎች ትምህርት ቤት ኃላፊ ዲን ዶክተር ፒተር ሆትስ ከአሜሪካ ድምጽ ጋር በስካይፕ በነበራቸው ቃለ መጠይቅ አፍሪካን፣ ደቡብ ምስራቅ እስያና ላቲን አሜሪካን ለማስከተብ ጥረታችንን እስካላጎለበትንና በእጥፍ እስካልጨመርን ድረስ ሁሌም ቢሆን ችግር ስለሚገጥመን ያንን ማስቀደም ይኖርብናል ያሉ ሲሆን እስካሁን ድረስም የዩናይትድ ስቴትስ መንግስትም ሆነ የቡድን ሰባት አባል ሀገራት ይህንን ቃል ኪዳን አልገቡም ሲሉ ቅሬታቸውን ገልጸዋል። ሰኞ ዕለትም የዩናይትድ ስቴትስ የጤና ባለስልጣናት ሶስተኛ ዙር የፋይዘር ክትባት እድሜያቸው 12 ዓመት ለሆናቸው ህጻናት እንዲሰጥ ፍቃድ የጠየቁ ሲሆን ውጤቱም በመጪዎቹ ቀናት የሚታወቅ ይሆናል።
ፓትሲንና ኤደንን ለዘገባው አመሰግናለሁ። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ amharic.voanews.com ዌብሳይታችን ነው፣ ታገኙናላችሁ። እንዲሁም በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ታገኙናላችሁ። አት ቪኦኤ አምሃሪክ ብላችሁ ተከተሉን። ፕሮዲውሰሯ ብርሃን ኃይሉ፣ የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየሁ ገበያው፣ ዋና አዘጋጅ ጽዮን ግርማ፣ የማስተናግዳችሁ ሶሎሞን አባተ ከመላ ዘጋቢዎቻችንና የስርጭት ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን ወደ ተከታዩ ዘገባ እንለፍ። ዴሞክራሲ በተግባር የፖሊሲ አማራጮችን የሚያቀርብና ለሕዝብ አማራጭ የሚያመላክት ትይዩ ያለውን ካቢኔ ማቋቋሙን ኢትዮጵያውያን ዜጎች ለማኅበራዊ ፍትሕ ፓርቲ ኢዜማ ይፋ አድርጓል። ይህ የኢዜማ ትይዩ ካቢኔ በአሁኑ ወቅት ለሕዝብ ተወካዮች ምክር ቤት በጤና መድህን ጉዳይ ላይም አማራጭ ያቀርባል ተብሎ እንደሚጠበቅ ተገልጿል። መለስካቸው አማሃ ዝርዝር አለው።
የገዢው ፓርቲ ለሚያቀርባቸው የፖሊሲና ሌሎች የአሰራር ዘዴዎችና ሐሳቦች አማራጮችን የሚያቀርብ ትይዩ ካቢኔ በእንግሊዝኛ አጠራሩ ሻዶ ካቢኔ መሰየሙን የኢትዮጵያ ዜጎች ለማኅበራዊ ፍትሕ ይፋ አደረገ። ፓርቲው ባሰራጨው የጽሑፍ መግለጫ እንዳመለከተው በኢዜማ ሕገ ደንብ የመሪው መዋቅር ትይዩ ካቢኔ እንደሚያዋቅር ይደነግጋል። አክሎም የትይዩ ካቢኔ አባላቱ ከሚያከናውናቸው ዋና ዋና ሥራዎች መካከል ረቂቅ ሕጎችን መተቸት፣ በፓርላማ ሐሳብ የሚያቀርቡ አባላትን መደገፍና ማሰልጠን፣ የእያንዳንዱን የሚኒስትር መሥሪያ ቤት ሥራ መከታተል፣ የተፎካካሪ ፓርቲውን የልዩነት ነጥቦች በየወቅቱ ማስገንዘብና የመሳሰሉትን ይዘረዝራል። ይህ ከአንድ ተፎካካሪ ፓርቲ የዘወትር ሥራ በምን ይለያል ለሚለው የቪኦኤ ጥያቄ የፓርቲው የሕዝብ ግንኙነት ኃላፊ ወይዘሪት ትዕግስት ወርቁ ምላሽ ሰጥተዋል።
የትዩ ካቢኔ ጥቅም እዚህ ላይ አማራጭ ሀሳቦችን የማቅረብ አንድ የፖለቲካ ኃይል በመንግስት ስልጣን ላይ ሲሆን የሚያይበት የራሱ የሆነ አቅጣጫ አለው። ይሄም አማራጭ አለ። እንዲህ ቢታይ የበለጠ በፍጥነት ለውጥ ማምጣት ይቻላል የሚለውን ማሳየት የሚችል አቅጣጫ ማሳየት መቻል ብቻ ሳይሆን ለህዝቡም ያለውን የተለያዩ አማራጮች ማስገንዘብ ይችላል ማለት ነው። እንዲሁም ደግሞ የመንግስት ስልጣን ላይ ያለው የካቢኔ አካል ሁልጊዜ ከአቅም ማነስም ወር ከተለያዩ ነገር ሁልጊዜ ተሳክቶለት ሁሌ መልካም ነገር ይተገብራል ማለት አይደለም፣ ወይም ደግሞ ውጤታማ ነገር ይተገብራል ማለት አይደለም። ስለዚህ እነዛን እየተከታተሉ እርምት እንዲደረግባቸው አቅጣጫ ማሳየት፣ መሞገት፣ ቻሌንጅ ማድረግ ይሆናል ማለት ነው የዚህ ትይዩ ካቢኔ ሚና።
የኢትዮጵያ ዜጎች ለማህበራዊ ፍትህ በሀገሪቱ የሚከናወኑ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ክንውኖች ፍትህንና ዜግነትን ማዕከል ያደረጉ እንዲሆኑ እንደሚታገል የገለጹት የፓርቲው የህዝብ ግንኙነት ኃላፊ በአሁኑ ጊዜ በኢዜማ አማራጭ ሐሳብ የቀረበበት የመንግሥት ፖሊሲ ይህ ነው ባይሉም በፓርላማ ስለቀረበው የጤና መድህን ረቂቅ ያነሱት ነገር ነበረ።
በአሁን ሰዓት አገሪቷ እየሄደችበት ያለውን ወይም ደግሞ ገዢው ፓርቲ ያለውን አማራጭ እኛ በማህበራዊ ፍትህና በዜግነት ላይ ያጠነጠነ ፖለቲካው በዛ በዜግነት ላይ ኢኮኖሚውም የተለያዩ እንቅስቃሴዎቻችንን በማህበራዊ ፍትህ ላይ ማጠንጠን አለባቸው ብለን ጀነራሊ የምንነሳ አካል ነን። አሁን ስፔሲፊክሊ ይሄ ፖሊሲ ማለት አልችልም። እነዚህ በትዩ ካቢኔ ውስጥ ያሉ የእኛ ሰዎች በተከታታይ እየተሰራ ያለውን ነገር እየተከታተሉ የሚያሳውቁ ይሆናል። ግን አሁን ለምሳሌ አሁን ከረንትሊ ህዝብ ተወካዮች ምክር ቤት የተመራው የጤና መድህን ጉዳይን የእኛ የጤና ትዩ ካቢኔ አባላት እየገመገሙ እያዩ ምኑ ጋር መሻሻል አለበት፣ ለሀገርስ የሚጠቅም ነው ወይ፣ አንድ እርምጃ ወደፊት ማስኬድ ይችላሉ የጤና ተደራሽነቱን ወይስ ምን መሻሻል አለበት የሚለውን እያዩ ነው ያሉት። እና ልክ እሱን እይታ በጨረሱ ጊዜ ለህዝብ ያሳውቃሉ ማለት ነው። ስለዚህ ፓርቲኩላር የዚህ የትዩ ካቢኔ ሚና እንደዚህ በየወቅቱ የሚመጡትንም ገዘፍ ያሉትንም ውሳኔዎች፣ ወቅታዊ የሆኑትንም ውሳኔዎች፣ ከፖሊሲም ጋር የተያያዙትን ውሳኔዎች እየተከታተለ የሚያቀርብ ይሆናል ማለት ነው።
እንዳሁት በምሳሌ አንድ ይንገሩኝና ከካቢኔ አባላቱ በትይዩ ከተቀመጡት የካቢኔ አባላት ቅደም ተከተል አንድ ሶስት ይንገሩኝ። ስ
መንገር አልችልም። እንደምታውቀውም የህዝብ ግንኙነት ኃላፊ ነኝ። ነገሮችን የምናሳውቅበት ስትራቴጂ አለ። እስካሁን የትዩ ካቢኔው መቋቋሙን እንዲሁም የዚህ የትዩ ካቢኔ ጽህፈት ቤት ኃላፊ አቶ ይመስገን መሳፍንት መሆናቸውን በተለያየ ሚዲያ ተቋማት ተናግረናል። ከዛ በተጨማሪ ግን ያሉትን አባላት በቅርብ እናሳውቃለን።
ከጥቂት ወራት በፊት በተደረገው ሀገር አቀፍ ምርጫ ኢዜማ ተወዳድሮ አማራጭ ፖሊሲዎችን ለህዝብ አቅርቦ ነበር። ይሁንና ውጤቱ አመርቂ እንዳልነበር ይታወቃል። አሁን ምን አዲስ አማራጭ ታቀርባላችሁ ለሚለው ጥያቄም ትዕግስት ወርቁ ምላሽ ሰጥተዋል።
የስልጣን ቦታ ሌሎች አካላት በያዙ ጊዜ ኢዜማ በቀበሩን ዘግቶ ሄዶ ልክ ምርጫ ሲደርስ አባራ የሚያራግፍ ፓርቲ ስላልሆነ በህገ ደንባችን ኢዜማ ሲመሰረት ገና በተቀመጠ ህገ ደንባችን መሰረት በምርጫ ማግስት ውጤቱ እኛን ወደ ስልጣን ማያመጣ ከሆነ ትዩ ካቢኔ ተቋቁሞ የሀገሪቷን ፖለቲካ መከታተል፣ የኢኮኖሚዋን ጉዳይ፣ የማህበራዊ ጉዳዩን መከታተልና ለዛ ማማራጭ ሐሳብ ማቅረብ ነው የትዩ ካቢኔ ሚና። ስለዚህ አሁን ካሁን በኋላ ነው የምንፈተሸው ብዬ አስባለሁ። ለዚህ በትዩ ካቢኔ አማራጭነት ስንመጣ ይሄ ለሀገሪቷም የመጀመሪያ ነገር ነው። ስለዚህ ካሁን በኋላ ይሄ የትዩ ካቢኔያችን እንዴት ነው የሚሰራው፣ ባለውስጥ ቃል በገባውስ ልክ ይሰራሉ የሚለው ካሁን በኋላ ህዝብ የሚያዩ ይሆናል።
የትዩ ካቢኔ ተመክሮ በኢትዮጵያ አዲስ ቢሆንም ፓርላሜንታዊ የመንግስት አሰራር በሚከተሉ አንዳንድ ሀገሮች በስፋት የሚሰራበት ነው። በተለይ በእንግሊዝ ሀገር ከ1970ዎቹ ወዲህ ተጠናክሮ የወጣበት ጊዜ እንደሆነም መረጃዎች አሉ። አሰራሩ በእንግሊዝ ሀገር በህግ ጭምር የተረገፈ በመሆኑ የትዩ ካቢኔ አባላት ከገዢው ፓርቲ አባላት ዝቅ ያለ ክፍያ ቢሆንም ደሞዝ እንደሚከፈላቸው ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ ቅንብር እናልፋለን። ሴቶችና ቤተሰብ። ማፊ ዲዛይን በሚባል የአልባሳት ንድፎቿ የምትታወቀው ማህሌት አፈወርቅ የቶሚ ሄልፊገር ፋሽን ፍሮንቲየር ቻሌንጅ ተብሎ በሚጠራው ዓለም አቀፍ የፋሽን ንድፎች ውድድር ላይ ለመጨረሻ ዙር ካለፉት 6 ዲዛይነሮች አንዷ ሆናለች። ከዓለም ዙሪያ ከ400 በላይ የአልባሳት ንድፍ አውጪዎች ሥራዎቻቸውን አቅርበው የነበረ ሲሆን ከአንድ ሳምንት በኋላ በሚካሄደው የውድድሩ የመጨረሻ ዙር አሸናፊ የሚሆኑት 2 ዲዛይነሮች የአንድ ዓመት ሥልጠናና 200,000 ዩሮ እንደሚሸለሙ ታውቋል። ኤደን ገረመው ዲዛይነር ማህሌት አፈወርቅን አነጋግራ ተከታዩን አሰናድታለች።
ላለፉት 36 ዓመታት ባለም አቀፍ ደረጃ በፋሽን ኢንዱስትሪ ውስጥ ስሙ የገነነው ቶሚ ሄልፊገር የልብስ ብራንድ ልብሶች፣ ጫማዎችን፣ ጌጣጌጥና ሽቶዎችን ለገበያ በማቅረብ ይታወቃል። ይህ ተቋም እንደ አውሮፓውያን አቆጣጠር ከ2018 ዓ.ም ጀምሮ ባለም አቀፍ ደረጃ በፋሽን ስራ ውስጥ ታዳጊ ለሆኑ ተስፋ ለሚጣልባቸው የፋሽን ምርቶች ልዩ ውድድር አዘጋጅቶ ሲያካሄድ ቆይቷል። ዘንድሮም ለ3ኛ ጊዜ እያካሄደ ባለው ቶሚ ሄልፊገር ፋሽን ፍሮንቲየር በተሰኘው ውድድር ላይም ኢትዮጵያዊቷ ዲዛይነር ማህሌት አፈወርቅ ማፊ ዲዛይን ከምርጥ ለመጨረሻ ከቀረቡ 6 ሰዎች መካከል መገኘቷ ስላሳደረባት ስሜት እንዴት ትገልጻለች?
ለኛ እንደ ተቋም እጅግ የሚያስደስት ነበረ። ኦፍ ኮርስ በጣም የሚያኮራም ዜና ነው። እኔም ዳንድ ግለሰብ አገሩን እንደሚወድ አንድ ኢትዮጵያዊ በጣም በጣም ደስተኛ ነበር። እኔ ደግሞ ማየው ከአንድ ድርጅት በላይ አይ ቲንክ እንደ ሀገርም የሚያኮራ ዜና ነው። ምክንያቱም ለሀገራችን ጥሩ ገጽታን የሚያሳይ ዜና ነበረ ይመስለኛል። ደስተኛ ነበረን። ማፊ ደግሞ ሙሉ ለሙሉ ኢትዮጵያ ውስጥ ያለ ከዲዛይኑ ጀምሮ ጥሬ እቃው እንዲሁም በኢትዮጵያዊ እጆች በባህላዊ መንገድ የተሸመነ ለውጭ ገበያ መብቃት የሚችሉ ዘመናዊ ልብሶችን የሚሰራ ድርጅት ነው እና የእኛ ለዚህ ትልቅ ውድድር ተመራጮች መሀል መግባት አስደሳች ነው የምለው።
ማህሌት አፈወርቅ የውድድሩን ሂደት ከአመት በላይ መፍጀቱንና የተለያዩ ደረጃዎችን አልፈው አሁን ላሉበት መብቃታቸውን ትዘረዝራለች።
ከአመት በላይ ፈጅቷል ውድድር፣ ወደ አንድ አመት እንደዚህ አካባቢ ነው የውድድሩን አናውንስመንት ከሰማው ጀምሮ ማለት ነው እና ኢሜይል ነው የደረሰኝ። በኋላ ቶሚ ሂልፊገር ፍሮንቲየር ቻሌንጅ ማለት ያው ቶሚ ሂልፊገር ዓለም አቀፍ የፋሽን ድርጅት ነው እና በተለይ አሜሪካን ሀገር ዋን ኦፍ ደ ሊዲንግ ነው መሰለኝ እና ሳየው ደስ ብሎኝ ነበረ። ምክንያቱም እንደ ፋሽን ብራንድ እኔ ስጀምርም ጀምሮ እንደ አንድ ፓሽነት ዲዛይነር ኢትዮጵያን የሚያስጠራ ዓለም አቀፍ ድርጅት እንዲሆን ነበር ምኞቴ። ማፊ እና እስከ ዛሬ የመጣንበትን መንገድ አሁንም የምንሄደው መንገድ ያንን ዓላማ የያዘ ነው እና ሳየው እንደ ትልቅ ኦፖርቹኒቲ በጣም ኤክሳይትድ ሆኜ ነበረ። በኋላ ግን ማስገባት ያለብን ዶክመንት የውድድሩ ደግሞ ዓለም አቀፍ ነበረ፣ ለአፍሪካ ሳይሆን ዓለም አቀፍ ፋሽን ድርጅቶችን ነበረ አፕሊኬሽኑ የሚቀበለው እና ዲቴይሉን ሳየው ትንሽ ይሄ ነገር ይቅርብኝ እንዴ? ምክንያቱም ካለብን የስራ ጫና ጋር እንደገና ይህንን ደግሞ ማስኬዱ ይከብደናል ብዬ ትቼው ነበር። በኋላ ወደ አንድ 15 ቀን እንደዚህ አካባቢ ሲቀረው ነው አፕላይ ያደረኩት። የሚያስፈልገውን ዶክመንቶች አስገባሁኝ እና ከዛ ከ1-2 ወር በኋላ ነው ቶፕ 200 ውስጥ መግባታችን የሰማ ነው። ከዛ እንደገና ሌላ ውድድር ነበረው። ሌላ አፕላይ የምናስገባቸው ዶክመንቶች ነበሩ፣ የተለያዩ ኢንተርቪዎች ነበሩ። ከዛ ደግሞ 50 ውስጥ ገባን። እሱ ካለቀ በኋላ ነው እንግዲህ ደግሞ መጨረሻ ላይ ቶፕ 6 ውስጥ መግባታችን የሰማ ነው። በዛው አፕላይ ያደረገው ከ460 ምናምን አፕሊኬሽን በላይ ነው የገባው። ለዚያውም አይ ቲንክ ዱሪንግ ኮቪድ ሆኖ ነው እንጂ ከዛ በፊት የነበሩት በአመት 800 እንደዚህ እስከ 1000 ድረስ አፕሊኬሽን ነበራቸው እና ከዛ ነው ማለት ነው ወደ 6 የገባውን። ውድድሩ አድካሚ ነበር፣ ግን ቶፕ 6 ውስጥ ከገባን በኋላ ለቶፕ 6 ለገባ ነው የሜንቶርሺፕ ፕሮግራም ነበራቸው እና አጠር ያለ ትሬኒንግ ነበረው ላይን የምንሳተፈው እና በጣም በጣም ኢንትረስቲንግ ነበር። ቢያደክምም በተለኛ ካለብን የስራ ጫና ቢከብድም ጥሩ አስተማሪ ነበረ። ከዚህ በኋላ የሚቀጥለው ከቶፕ 6 ውስጥ በኋላ የፋይናል ፒች አለን። ሁላችንም ፋይናል የምናቀርበው ዩኒክ ያደረገናል ድርጅታችን ዩኒክ የሚያደርገው ፖይንት ይሄ ነው። በዚህ ምክንያት ማሸነፍ አለብን። ውድድሩን ብናሸንፍ ደግሞ ምን ምን እናደርጋለን አይነት የሚሉትን ፖይንቶች አጠቃላይ ሁኔታ የሚያሳይ ፒች አዘጋጅተናል። ኦልሬዲ እሱ ነው የምናቀርበው ማለት ነው ፋይናል ላይ። ከዛ ያው አሸናፊዎቹ አናውንስ ይደረጋሉ። 2 አሸናፊና 3ኛው ደግሞ የኦዲየንስ የሚመርጠው ኢንተርናሽናል አይ ቲንክ ወደ 15,000 ዩሮ የሚሸለመው ሰው ማለት ነው።
ማፊ ማህሌት አፈወርቅ ለዚህ ውድድር ብቁ አድርገውኛል ብላ የምታምኑባቸው ነገሮችንም ታስረዳለች።
ማፊ የምንሰራቸው ልብሶች ዓለም አቀፍ ጥራትንና ደረጃን ያማከለ ናቸው። ምርቶቻችን ደግሞ በምናዘጋጅበት ጊዜ ተሳታፊ የሆኑ ሰራተኞችን፣ ሸማኔዎቻችንን ወይም እጃቸው ያረፈባቸውን ሰዎች ሁሉ በክብር በስነ ስርዓት የሚገባቸውን በመክፈል የተለያዩ ስልጠናዎችን በመስጠት ኢምፓወርመንት ላይም እንሰራለን። ደግሞ እጅግ የተመቻቸ የስራ ቦታ በማዘጋጀት እንዲሁም ደግሞ የምናመርታቸውን ምርቶች አካባቢያችን ላይ ጉዳት እንዳያደርሱ ደግሞ በጣም በጥንቃቄ ነው የምንሰራው። አንዳንድ ደግሞ ከምርት የተረፉ ነገሮች ሲኖሩ ሪሳይክል አድርጎ ወደ ሌላ ምርት በማውጣት የመሳሰሉትን በደንብ ሶሻል እና ኢንቫይሮንመንታል ላይ በደንብ የተጠና ፖሊሲ ቀርጸን በሱ ነው የምንንቀሳቀሰው እና ይሄ ነው ብዬ የማስበው ያው ፕሮዳክታችን ዓለም አቀፍ ተወዳዳሪ መሆኑ እና ደግሞ ከሶሻል እና ኢንቫይሮንመንት ላይ እስከ ዛሬ የሰራናቸውንም ስራዎች ይመስለኛል። አይ ቲንክ አንድ አመትም የፈጀበት የውድድሩ ምክንያት በእያንዳንዱ ፕሮሰስ ላይ የምንለውን እና የምናቀርበውን ዶክመንት እንደገና ተራው ስራ በተግባር ይገልጻሉ የሚለውንም ፓርት ዲው ዲሊጀንስ ይሰሩ ነበር በእያንዳንዱ ስቴጅ ላይ እና ድርጅቱም እንደ ድርጅት እያደገ ነው፣ ለሰራተኛ እድል እየሰጠን ነው።
ማህሌት በዚህ ውድድር ላይ መሳተፏ እጅግ ብዙ እንዳመጣላት ገልጻ በኢትዮጵያም በቀጣይ የፋሽን ኢንዱስትሪው እንዲበለጽግ ለዘርፉ ትኩረት ሊሰጠው እንደሚገባ፣ በግለሰብ ደረጃ መዋለ ንዋያቸውን የሚያፈሱ ሰዎችም ልብ ሊሉት ይገባል ትላለች።
ለመጨረሻ ዙር ካለፉት የፋሽን ድርጅቶች ውስጥ ስማችን ሲወጣ ወይም ዜናው አናውንስ ሲደረግ ቢዝነስ ኦፍ ፋሽን ያሁ ኒውስን ጨምሮ ከመቶ በላይ የፋሽን ኢንዱስትሪ ላይ ኢንፍሉዌንስ ያላቸው ሚዲያዎች ዘግበውት ነበር እና ያንን ደግሞ ተከትሎ እኛ ራሳችን አይተን የማናውቀው ዌብሳይት ትራፊክ ነበር የገጠመን። በጣም ብዙ የእንኳን ደስ አላችሁ መልእክት ደርሶ ነበር ከተለያየ ቦታ አስበን ከማናውቃቸው ሎኬሽኖች እና በጣም ጥሩ ሳምንት ነበረ ልበለው። ዜናው ከወጣ ጀምሮ የነበረው ኤክስፒሪየንስ ደስ ይላል። እንዳልኩሽ ነው ፋሽን ኢንዱስትሪው ሲታይ እና ሲወራ በጣም ቀላል ይመስላል። በቃ የሆነ ግላመርስ ህይወት ያለው ነው የሚመስለው፣ ግን በተለይ ለሚሰሩት ሰዎች እኛ ለምናመርተው ዲዛይን ለምናደርገው ይህን ሁላ ማርኬት ለማድረግ ለሚለፋው ልፋት ግን እጅግ በጣም ከባድ አስቸጋሪ አድካሚ ሃይሊ ኮምፒቲቲቭ የሆነ ስራ ነው። ግን እንደዛም ሆኖ የሚያመጣው ሪዋርድ ደግሞ በጣም ሰፊ ነው። ልክ እንደ ፊልም እንደ ሙዚቃ የፋሽን ኢንዱስትሪው ዓለም ላይ ያለው ኢንፍሉዌንስ ቱም ትልቅ ነው እና በዛ መንገድ ኢትዮጵያ ውስጥ መታየት አልጀመረም። ግን ሁለት ዋናዎቹ ሀሳብ ይህን ነገር አንደኛ መረዳት፣ ከዛ ኢንቨስትመንት ነው። ፋሽን ኢንዱስትሪ ካየሽ ለምሳሌ ቶሚ ሂልፊገር ወይም ሌላ አሜሪካ ውስጥ የሚታወቅ እንደ ማይክል ኮርስ አይነት ብራንድ ብንወስድ ማለት ትልልቆቹን ትተን በጣም በሚሊዮን ዶላር ኢንቨስት የተደረገበት ድርጅት ነው እና ዲዛይነሩ ብቻውን አይሰራም ሼር እንጂ ማጆሪቲው ኢንቨስተሮች በደንብ መጥተው ኢንቨስት አድርገውበት ማርኬቲንግ ቲም ኖሮት ትልልቅ ፋብሪካዎች ጋር ዲል ተደርጎ ትልልቅ ሪቴል ስቶሮች ተከፍቶ ገባሽ ኢኩዊቲ ፈርሞች አሉ። ወደ ዓለም አቀፍ ገበያ ሲመጣ ብዙ እኔም ተስፋ ማድረጋቸው ነገሮች አሉ። ግን ከዛ በፊት እንደ አንድ ኢትዮጵያዊ ግን ብዙ ባለ ሀብቶች እያደጉበት የመጣ ሀገር ስለሆነ የኢትዮጵያን ስም ይዞ የሚወጣ ፕሮዳክት ላይ ኢንቨስት ማድረግ ማለት የእውነት ለሴንቸሪ ይወረስ ትልቅ አስተዋጽኦ ማድረግ ነው እና ብዙ ባለ ሀብቶች ኢንቨስትመንት ቢያስቡበት እና ኢንቨስት ቢያደርጉበት ይህንን አይነት ስራ ብዬ አስባለሁ።
የቶሚ ሂልፊገር 2022 ቻሌንጅ አሸናፊዎች በሚቀጥሉት ሳምንታት ውስጥ የሚታወቁ ሲሆን ሁለት አሸናፊዎች በጥምረት ዓለም አቀፍ ገበያ ውስጥ የሚገቡበትን እድል የሚፈጥርም ይሆናል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
መልካም እድል ለማህሌት አፈወርቅ። ኤደንን አመሰግናለሁ ለዘገባዋ። ወደ ተከታዩ ቅንብር እናልፋለን። አሜሪካና ህዝቧ። ዩናይትድ ስቴትስ ውስጥ የኮቪድ-19 ወረርሽኝ በሥራ መስክ ከወንዶቹ ይልቅ የእድገት እርከን ላይ ያሉትንና በዕድሜ በሰል ያሉ ሴቶችን መጉዳቱ እየተነገረ ነው። በዚህ የወረርሽኙ ወቅት 40 ከመቶ የሚሆኑት ቢያንስ አንድ ጊዜ መደበኛ ሥራቸው ተስተጓጉሎባቸዋል። ሥራቸውን ካጡት መካከል ደግሞ 70 ከመቶ የሚሆኑት 6 ወርና ከዚያም በላይ ሥራ አጥተው ተቀምጠዋል። ሊሲያ ባካሌት ያጠናቀረችውን።
ናታሊያ ቶማስ ቨርጂኒያ አርሊንግተን ከተማ ነዋሪ ናቸው። ለ14 ዓመታት ያህል የፍርድ ቤት ጸሐፊ ሆነው ሲሰሩ ኖረዋል። ታዲያ የኮቪድ-19 ወረርሽኝ ዩናይትድ ስቴትስ በገባበት ጊዜ በድንገት ከስራቸው ተባረሩ።
አዎ፣ በእርግጥም በጣም ነው የደነገጥኩት። ማንም ቢሆን ይደነግጣል። ለረዥም ጊዜ በየቀኑ ስራ ስመላለስ ነበር እና ስራ ቦታ ሁሉን ነገር ታውቂያለሽ። አንቺንም ሁሉም ሲያውቅሻል፣ ስራሽን ተወጃለሽ። ከዚያ በኋላ ግን አንድ ቀን ሁሉም ነገር በድንገት እልም አለ ማለት ነው።
ናታሊያ ከስራቸው የተባረሩበት ምክንያት በኮቪድ-19 የተነሳ እንቅስቃሴዎች ዝግ ስለነበሩ በሳምንት ውስጥ ፍርድ ቤቶች ክፍት የሚሆኑት ለተወሰነ ጊዜ ብቻ ስለሆነ አገልግሎቶ አያስፈልግም ተብለው ነው።
የትምህርትና የስራ ልምድ ማስረጃዬን ወይም ሲቪን ተመለከትኩት። እናም ከዚህ በኋላ ሌላ ምን አይነት ስራ እየሰራው መኖር እችላለሁ ብዬ ማሰብ ጀመርኩ። በዚህ በወረርሽኙ ወቅት እንቅስቃሴዎች ተዘግተው ሰው ሁሉ በየቤቱ ተቀምጦ ባለበት ሰዓት ምን ልስራ ብዬ ማሰላሰል ጀመርኩ። ያን ጊዜ ነው ብዙ የተለያየ እውቀት እንደሌለኝ የተረዳሁት።
AARP በሚል የእንግሊዝኛ አጽሮት ስም የሚታወቀው ብሔራዊ የጡረተኞች ማህበር እንደሚለው እንደ ናታሊያ ቶማስ ያለ እድል የገጠማቸው እድሜያቸው ከ40 ዓመት በላይ የሆኑ ሴቶች ብዙዎች ናቸው። ሱዛን ዋይንስታይን የAARP የኢኮኖሚያዊ ጽናት ጉዳይ ምክትል ፕሬዚደንት ናቸው። እንዲህ ሲሉ ያስረዳሉ።
So 41% of women workers have experienced some type of job interruption.
ከሰራተኛ ሴቶች ውስጥ 41 ከመቶ ባለፈው 2020 ዓመተ ምህረት መጀመሪያ ወዲህ በሆነ መንገድ ስራቸው ተቋርጦባቸዋል። የሙያ ጊዜያቸውንም አጋማሽ ላይ ያሉና እድሜያቸው ከወጣትነት ገፋ ያለ የምንላቸው ሴቶች ውስጥ 14 ከመቶ ስራቸውን አጥተዋል። ሌላው አስፈሪው ግኝታችን ደግሞ ይህንን ጥናት ባደረግንበት ጊዜ ስራ አጥ ከነበሩ ሴቶች መካከል 70 ከመቶ ከስራ ከወጡ 6 ወር ወይም ከዛ በላይ ያለፋቸው መሆናቸው ነው።
የኢኮኖሚያዊ ጥናቶች ብሔራዊ ጽህፈት ቤት የሚባል ተቋም እንደሚለው ወረርሽኙ ከጀመረበት ጊዜ ወዲህ በርካታ ሰራተኞች ለስራ አጥነት ተዳርገዋል። ያ እንዳለ ሆኖ ይበልጡን በወረርሽኙ ምክንያት የተጎዱት ታዲያ ሴቶች መሆናቸውን የቱሌን ዩኒቨርሲቲው ፓትሪክ በተን እንዲህ ሲሉ ያስረዳሉ።
I've documented in my research looking at matched resumes and doing experiments.
እኔ ባደረኩት ጥናት እንዳየሁት ለአንድ ስራ ቦታ የሚያስፈልገውን የስራና የትምህርት መረጃ ይዘው የቀረቡ ሰዎችን በመመለከትበት ጊዜ ቀጣሪዎቹ እድሜያቸው ገፋ ካሉት ሴቶች ይልቅ ወጣት ሴቶችን መቅጠር ይመርጣሉ።
ከዚያም በላይ በርካታ ቀጣሪዎች ብዙ የስራ ልምድ ያላቸው ሰራተኞች የበለጠ ወጪ ያስወጡናል ብለው ይሰጋሉ።
We've heard experts say maybe it's not ageism but maybe it's
ለዚህ አድሎ መሰረቱ እድሜ ሳይሆን ደሞዝ ሊሆን እንደሚችል የዘርፉ አዋቂዎች ሲናገሩን ሰማለን። ቀጣሪዎች እድሜያቸው ገፋ ያሉ ሴቶች የረጅም ጊዜ የስራ ልምድ ስላላቸው የበለጠ ደሞዝ ክፍያ ይጠይቃሉ ብለው ይሰጋሉ። እኛ ደግሞ ጠይቋቸው ምክንያቱንም እወቁ እንላቸዋለን።
ጉዳዩን የሚመለከቱት ህግጋት የተዛቡ መሆናቸውም ሌላው ምክንያት ነው። ዩናይትድ ስቴትስ ውስጥ በጾታና በእድሜ ልዩነት የሚደረጉ አድሎዎችን የሚመለከቱት ህግጋት ለየቅል ናቸው። በፍርድ ቤት ሁለቱን ህጎች አንድ ላይ ያጣቀሱ መከራከር አይቻልም። የባፈሎ ዩኒቨርሲቲዋ የጉዳዩ ባለሙያ ጆዋን ሶንግ መክላክለን እንዲህ ሲሉ ያስረዳሉ።
Let's suppose that the firm just discriminated against older women, right? So we
አንድ ድርጅት እድሜዋ ገፋ ባለ ሴት ስራ ፈላጊ ላይ አድሎ ፈጸመን በል ማስረጃችንን እናቀርባለን። ያንን ስናደርግ በእድሜ ገፋ ያሉ ሴቶችን ስታስቲካዊ መረጃና እንዲህ ያለ አድሎ የተፈጸመባቸው እድሜያቸው ገፋ ያለ ሴቶች ቁጥር ከወጣት ሴቶች ከወጣት ወንዶችና እድሜያቸው ገፋ ካሉ ወንዶችም ጋር ጭምር በማነጻጸር ማሳየት መቻል አለብን። እንደዚህ ጾታና እድሜንም አንድ ላይ ማጣቀስ አይቻልም። እድሜያቸው ገፋ ያሉ ሴቶች መከራከር የሚችሉት ለወንዶች ወይም ለወጣት ሰራተኞች አድሎ ተደረገብኝ በማለት ብቻ ነው።
ያም ሆኖ ሰራተኞች በሌላ መንገድ መከራከር ይችላሉ ነው የሚሉት የዘርፉ አዋቂዎች። እንደገና የቱሌን ዩኒቨርሲቲው ፓትሪክ በተን ያስረዳሉ።
But sometimes you don't have to fill out a form where you just
አንዳንድ ጊዜ የሥራ አመልካቾች የማመልከቻ ቅጹን ሲሞሉ ትምህርት የጨረሱበትን ዓመተ ምህረት አለመሙላት፣ በዚህ ዓመተ ምህረት ከሁለተኛ ደረጃ ትምህርት ቤት ተመረቅኩ ብሎ አለመጻፍ፣ እንደዚያ ሲሆን ቀጣሪው ክፍል አመልካቹን ለቃለ መጠይቅ ጠርቶ እስከሚያየው ድረስ የዚያን ሰው እድሜ ሊያውቅ አይችልም። ያ አንድ መንገድ ሊሆን ይችላል።
ሌላው ከስራ ለተፈናቀሉ ሰዎች አዲስ ስራ ለማግኘት የሚጠቅማቸው መንገድ አዳዲስ የስራ ክህሎቶችን መማር መሆኑ ይመከራል። ናታሊያ ቶማስ ከፍርድ ቤት ጸሐፊነት ስራቸው ከተባረሩ ከአንድ ዓመት በኋላ አዲስ ስራ አግኝተዋል። አሁን በሚኖሩባት በአርሊንግተን ከተማ ትምህርት ቤቶች አስተዳደር ውስጥ የቴክኒካዊ ድጋፍ ባልደረባ ሆነው እየሰሩ ናቸው። የሙያ ለውጡ ድንጋጤም ፍርሃትም እንደጫረባቸው አይደብቁም። ግን አዲስ ነገር ተምረው አዲስ የስራ ዕድል በማግኘታቸው ደስተኛ ናቸው።
ሊሲያንና ቆንጅትን አመሰግናለሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በፕሮዲውሰሯ ብርሃን ኃይሉ፣ በዋና አዘጋጇ ጽዮን ግርማና በሁሉም ስፍራ ባሉ መላ ባልደረቦች ስም የምሰናበታችሁ ሰሎሞን አባተ ነኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። እባክዎ ራስዎን ከኮቪድ-19 ከሌሎችም በሽታዎች እንዲሁም ከአደጋዎች ይጠብቁ። ሰላም ጤና ይስጥልኝ። ቆይ ሳልሰናበት ሰፈሩ ወጣ ገባው ገና ገና እየሸተተ አይደል? የፍሬው ኃይሉን አሲና ገናዬ ልጋብዛችሁ። እስከ ፍጻሜው ሰላም ጤና ይስጥልኝ። በደህና ደሩ።
I'm not gonna lie.